በብዙ እየረዳህን ስለሆነ
ራሳችንን ላንተ ስናቀርብ ጌታ ሆይ አንተ በብዙ ያገስከን ስለሆነ እግዚአብሔርን የሚፈልግ ልብ ደስ ይበለው እንደሚል ቃል አንተን በመፈለጋችን ደስታ ስለምናገኝ ካንተ የሆነ ደስታ ስለምትሞላብን ከሁኔታዎች ባሻገር ከነገሮች ባሻገር በቃል ብቻ የመደሰት በቃል ብቻ ሐሴት የማግኘት በቃል ብቻ የመርካት ፍሬ ያገኘን ስለሆነ አንተን በመፈለጋችን ስላልከሰር አንተን በመፈለጋችን ቃልህን በመፈለጋችን ወደ አንተ እየተጠጋን ስለሆነ እናመሰግናለን። አሁንም ጌታ ሆይ ቃልህን አስተምረን አንተ ወደምትፈልገው ሙላት እንድናድግ በጸጋህ አግዘን። ክብርና ምስጋና ላንተ ይሁን በኢየሱስ ክርስቶስ። ጌታ ይመስገን ስለዚህ ጊዜ ደስተኛ ነኝ። በእውነት በሚሆነው ሁሉ ዩኬም ስለመጣው ደስ ብሎኛል። እየቀላው ስለሆነ ጥቁር ሸሚዝ መልበስ ችያለሁ። ድሮ ጥቁር አለብስም ነበር። ጌታ ይመስገን። ስለምን እንደምንማር ታውቃላችሁ አይደል? አንድ ናስሩዲን የሚባል ቀልድ ወዳለሁ እኔ ጥሎብኝና ናስሩዲን ታውቁታላችሁ? ናስሩዲን ሲባል የቱርክ አካባቢ ሰው ነው። ብዙ ቀልዶች አሉት። እኔ በጣም ነው የሚመቸኝ። እንደኛ አለቃ ገብራ ፋርስ ነው በደንብ አይሰማም። ኦኬ አንድ ቀልድ ነው። እኔ እንጃ ናስሩዲን የሚባል ሰው ነበር። እንደኛ አለቃ ገብራና ቱርክ አካባቢ መስለኛል ያለ ሰውና አንድ ቦታ እንደዚህ ንግግር እንዲያደርግ ሙላ ይሉታል እነሱ መምህር ማለት ነው ይመጣል። ከዛ ተሰብስበዋል ሰዎችና ዛሬ ስለምን እንደምናስተምራችሁ ታውቃላችሁ አለ። እናቃለን አሁን ታቃላችሁ አይደል ስለምን እንደማስተምር እናቃለን ሲሉ ካወቃችሁ ምን ይሰራላችኋል ብሎ ሲሄድ በጣም ይደነግጡና ሳምንት እንደገና ባክ አንድ ድል ስጠን ብለው ጠሩ። ከዛ መጣ ቆመና ስለምን እንደማስተምራችሁ ታቃላችሁ ሲል ምን ሚሉ ይመስላችኋል? አን ካላወቃችሁ ምን ይሰራል? ከዛ ምን አይነት ነገር ነው ብሎ ሶስተኛ ሲጠሩት መጣ። ዛሬ ስለምን እንደማስተምራችሁ ግማሹ እናቃለን ግማሹ አናቀም ሲል እማታቁ ከሚያቁት ተማሩ የምታቁ ለማያቁት አስተምሩ ብሎ እና ስለምን እንደምንማር ታቃላችሁ ዛሬ? እሺ እና ሳምንት ያው ጌታ ረድቶን ስለ ሰይጣን ሸንጋይነት አታላይነት አይተናል። በሸንጋይነት በአታላይነት ሲገለጥ አመሯችንን እንደሚፈልግ እንደሚያጠቃ የሚያጠቃው በውሸት እንደሆነ የሚፈልገውም ለእግዚአብሔር ፈቃድ የእግዚአብሔርን ፈቃድ አላዋቂዎች እንድንሆን ኢግኖራንት እንድንሆን መሆኑን መከላከያችን የእግዚአብሔር ቃል መሆኑን የእግዚአብሔርን ቃል ማንበብ ማጥናት ማሰላሰል መጠቀም እንዳለብን ተነጋግረናል። ተስፍሽ በሯን ብትዘጋት ዛሬ የምናየው ደግሞ ሁለተኛው የሰይጣን ባህሪ ነው። ያው ባለፈው ሳምንት እንደተናገርኩት ዋረን ወርዝቢ ከጻፉት The Strategies of Satan የሚል በአማርኛ ሰይጣናዊ ስልቶች ተብሎ ከተተረጎመው መጽሐፍ የመጀመሪያውን አራት ምዕራፍ ነው የምናየው ብያለሁ አስተዋውቂያለሁ። መጽሐፉ እንደሚመጣ ተነግሯል። ስለዚህ የሚቀጥለው ትምህርት ላይ ኦክቶበር ያለን ላይ እንደሚደርስና በቃ አንብበናል አትምጣ እንደምትሉኝ ተስፋ አደርጋለሁ። ሰይጣን አጥፊ ነው። አጥፊ ነው ሰይጣን። የትምርታችን ሁለተኛው የሰይጣን ባህሪ አጥፊ ነው ሰይጣን። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ራሳችሁን የምትገዙ ሁኑ ንቁም፣ ጠላታችሁ ዲያብሎስ የሚውጠውን በመፈለግ እንደሚያገሳ አንበሳ ወዲያ ወዲህ ይዞራል፣ ዙሪያችንን ይዞራል። አዲሱ መደበኛ ትርጉም ነው ማነበው እኔ። ስለዚህ የሚውጣውን ፈልጎ እንደሚያገሳ አንበሳ። ሳምንት እንደ እባብ አታላይ ተንኮለኛ ነው። አንበሳ ግን ምንድን ነው? የሚያስፈራራ አይደል? የሚሰብር የሚያደቅ አይነት ነው። ሰይጣን አጥፊ መሆኑን ነው የሚነግረን። ራእይ ምዕራፍ 9 ቁጥር 11 ላይ በላያቸው ንጉስ ነበራቸው ርሱም የጥልቁ ጉድጓድ መልአክ ነው ስሙም በዕብራይስጥ አብዶን ደምሳሽ ማለት ነው አብዶን ማለት ዲስትሮየር ማለት ነው በግሪክ ደግሞ አፖሊዮን ወይም አጥፊ ይባላል ይላል ራእይ 9:11 አጥፊ አውዳሚ አፍራሽ ብሎ ነው እንዳንበሳ ብሎ ነው የሚናገረው ስለዚህ ለመፍጠን ያህል አጥፊ ነው የሚለውን ብዙ ክፍሎች ይነግሩናል ግን ከነዚህ በመነሳት ይሄንን ይዘን ወደሚቀጥለው ሐሳብ መሄድ እንችላለን የሰይጣን ታርጌቱ በዚህ በአጥፊነት ሲገለጥ ታርጌቱ ባለፈው ሳምንት በአታላይነት በሸንጋይነት ሲገለጥ በውሸታምነት ሲገለጥ ታርጌቱ አመሯችን ነው ብለናል በአታላይነት በአጥፊነት ሲገለጥ ታርጌቱ አካላችን ነው አካላችን አወር ቦዲ የሱ ታርጌት ነው በዚህ በአጥፊነት በአውዳሚነት ሲገለጥ እሱን ነው የሚፈልገው ሰይጣን በማታለል አመሯችንን ለማሸነፍ ካልቻለ በአጥፊነት ተገልጦ አካላችንን ለማፍረስ ይፈልጋል እንደ እባብ ያታልላል እንደ አንበሳ ያገሳል ውሸቱን ካታለል ከተቀበልን ራሳችንን ለጥፋት አሳልፈን እንሰጣለን አለበለዚያ ደግሞ እሱ በአጥፊነቱ ይገለጣል ሽንገላውን ከተቋቋምንበት ለማታለሉ እጅ ካልሰጠን አካላችንን በተለያየ ነገር በመዋጋት ይገልጣል ለዚህ ጥሩ ምሳሌ የሚሆነን ኢዮብ ነው ሳምንት ዮሐንን እንዳየን ኢዮብ ልጆቹን አጣ ሀብቱን አጣ ልጆቹን ቢያጣ ላይፍን ሰስቴን አድርጎ የሚኖርበት የገቢ ምንጮቹ በሙሉ ተቋረጡበት ቀጠለና እንደገና ጤናውን አጣ ወዳጆቹን አጣ ሚስቱን አጣ አጣስል ያው እግዚአብሔርን ስደብና ሙት ትለዋለች እሱም እንደ ሰነፎቹ ሴቶች ተናገርሽላታል ከዛ በኋላ ግን ምናቀው ነገር የለም አንዳንዴ ጠይቃሉ መጨረሻ ወለደ ይላል አይደል ሰባት ልጅ ከሷ ነው ከሌላ ነው ምን ጥያቄ ያው ሁላችሁም እንደምትጠይቁ ተስፋ አደርጋለሁ ከሷ ነው የሚመስልሽ አይደል የትኛው እንደሆነ አላውቅም የአይሁድ እንትኖች አላቸው ከነዚህ መጻሕፍት በተጨማሪ የራሳቸው አንዳንድ መጻሕፍት አላቸውና የሆነ ነገር አንብቤ ነበር ስለሷ ግን ከመጻሕፉ ውጪ ነው ሰይጣን ወንጌላትንም ስናነብ የተለያዩ ሰዎችን ያሰቃያል ከታሪኮች መካከለ አንድ በጣም ልቤን የሚነካኝ ብላቴና አለ አባቱ መጥቶ ጌታ ጋር የሚያመጣው እሳት ላይ ይጥለዋል ይላል አይደል በቃ ውሃ ላይ ይጥለዋል አረፋ ያስደፍቀዋል በቃ እንደዚህ የሚያሰቃያቸው ሰዎች አሉ እና ጌታ ውጣ ብሎ ሲገስጽ ክፉ መንፈስ ነው የሚወጣ አንዳንዱን ደግሞ አሁን በጌርጌሴኔን የነበሩ ማቴዎስ 2 ነው 2 ነው የሚያቀርብል ሌሎቹ አንዱ ላይ ነው ትኩረት የሚያደርጉት በሰንሰለት የሚታሰር ሰንሰለት ሁሉ የሚሰባብር አላለ በቃ ሰይጣን ሰዎችን እንኳን ኖርማል ኑሯቸውን እንዲኖሩ በሰላም አይፈልግም ማጥፋት ማውደም ማፈራረስ ይፈልጋል ሰዎችን ወደ እሳት ወደ ውሃ መጣል አሳብዶም ያንከራትታቸው ምናም ታያላችሁና ሰይጣን ጨካኝ ነው ያጠፋል እኛን በሚመለከት ለምንድነው ሰይጣን አካላችንን የሚያጠቃው ምንድነው ከስጋችን ከሰውነታችን ከአካላችን ጋር ጉዳዩ ምንድነው ብለን ብንጠይቅ የተወሰኑ መልሶችን ከመጽሐፍ ቅዱስ እናገኛለን የመጀመሪያው ስጋችን ሰውነታችን አካላችን የእግዚአብሔር ቤተ መቅደስ ነው ከዚህ በፊት በሁድ ፕሮግራማችን ላይ ያየን ይመስለኛል አንደኛ ቆሮንቶስ 6:19-20 ፌመስ ክፍል ነው ለሁላችን ለመሆኑ ሰውነታችሁ በውስጣችሁ የሚኖረው የመንፈስ ቅዱስ መቅደስ እንደሆነ አታውቁምን ይህም መንፈስ ከእግዚአብሔር የተቀበላችሁት ነው እናንተ የራሳችሁ አይደላችሁም በዋጋ ተገዝታችኋልና ስለዚህ በሰውነታችሁ ወይም በስጋችሁ እግዚአብሔርን አክብሩ በምናችሁ በስጋችሁ ሰውነታችሁ ስጋችሁ የእግዚአብሔር መንፈስ ቅዱስ ማደሪያ ነው ይላል ፊልጵስዩስ 1:20 በምንም አይነት መንገድ አፍሬ እንዳልገኝ ጽኑን አፍቆትና ተስፋ አለኝ እንደ ወትሮ ሁሉ ዛሬም በህይወትም ሆነ በሞት ክርስቶስ በስጋዬ እንዲከበር ሙሉ ድፍረት ይኖረኛል በምኔ እንዲከበር ክርስቶስ በስጋዬ በህይወትም ይሁን በሞት እንደ ወትሮ ሁሉ as usual as always ክርስቶስ በምኔ እንዲከብር በስጋ ስለዚህ ሰይጣን ስጋችንን ማጥቃት የሚፈልገው ስጋችን የእግዚአብሔር ቤተ መቅደስ ስለሆነ ከሞታችሁ በኋላ ወይም ከሞትን በኋላ ቤተ መቅደስ አይደለም ከሞትን በኋላ በሰጋችን እግዚአብሔር አይከብርም። ከሞትን በኋላ በአማማታችን እግዚአብሔር ሊከብር ይችላል በሰጋችን። ከሞት በኋላ ግን ይሄ ሮል ያበቃል። ይሄ ሮል የተሰጠው በህይወት ላለን ሰዎች ነው። እግዚአብሔር አይታይም በአይን በሰጋ አይን አይታይም። የማይታይ አምላክ ነው። ራሱን የገለጠው በሚታየው አምላክ በክርስቶስ ነበር። ክርስቶስም አርጓል። ስለዚህ ሰዎች እግዚአብሔርን ማየት ሲፈልጉ የሚያዩት እኛን ነው። እኛ የእግዚአብሔር ማደሪያ የእግዚአብሔር መቅደስ ስለሆንን ነው። ቅድም ያነበብነው ማቴዎስ 5 ላይ መልካሙን ስራችሁን አይተው በሰማይ ያለው አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ሁሉ ፊት ይብራ። ስለዚህ እኛ እግዚአብሔርን እንገልጣለን፣ በስጋችን እግዚአብሔርን እንገልጣለን። ይሄ ስጋችን እግዚአብሔር ራሱን ለዓለም የሚገልጥበት ነው። ከጨለማ ወደ ብርሃን የተጠራ ነው። በቃ የንጉስ ካህናት ሆነን ምን ለእግዚአብሔር ለራሱ የለየን ራሱን የሚገልጥብን ነው። ስለዚህ ሰይጣን አካላችንን ሲያጠቃ እግዚአብሔር ራሱን የሚገልጥበትን ቤተ መቅደስ ነው ያፈረሰ ያለ። ያካላችን መጠቃት ያካላችን መፍረስ የእግዚአብሔር ጸጋ የእግዚአብሔር ፍቅር የሚገለጥበትን እቃ ነው ሰይጣን። የእግዚአብሔር ፍቅር እኮ የሚገለጠው በእኛ ነው። ተራራ የእግዚአብሔርን ፍቅር አይገልጥም። የእግዚአብሔርን ኃያልነት የእግዚአብሔርን ታላቅነት ይገልጥ ይሆናል። ፏፏቴውን ስታዩ አቤት የእግዚአብሔር ፍቅር አይደለም የምትሉ የእግዚአብሔርን ፓወር የእግዚአብሔርን ኦልማይቲ መሆን የእግዚአብሔርን እኛ ግን የእግዚአብሔርን ምን እንገልጣለን? ፍቅር እንገልጣለን። የእግዚአብሔርን ጸጋ እንገልጣለን። ስለዚህ ሰይጣን አካላችንን መምታት የሚፈልገው በዋናነት ይህንን ስለሚጠላል። በቃ እግዚአብሔር ራሱን የሚገልጥበት። ሁለተኛው ደግሞ አካላችን የእግዚአብሔር መሳሪያ ነው፣ ቱል ነው። የእግዚአብሔር ቱልም ነው ዌፐንም ነው። ሮሜ 6 ከ12 እስከ 13 ይህንን ሐሳብ ነው የሚነግረን። ስለዚህ ክፉ መሻቱን ትፈጽሙ ዘንድ በሟች ስጋችሁ ላይ ኃጢአት እንዲነክስበት አታድርጉ። በስጋችሁ ብልቶቻችሁን የክፋት መሳሪያ አድርጋችሁ ለኃጢአት አታቅርቡ። ይልቁንስ ከሞት ወደ ህይወት እንደተሻገሩ ሰዎች አድርጋችሁ ራሳችሁን ለእግዚአብሔር አቅርቡ፣ ብልቶቻችሁንም የጽድቅ መሳሪያ አድርጋችሁ ለእግዚአብሔር አቅርቡ። ብልቶቻችሁ እጆቻችሁ የክፋት መሳሪያ ሊሆኑ ይችላሉ፣ የጽድቅ መሳሪያ ሊሆኑ ይችላሉ። አንደበታችሁ የጽድቅ መሳሪያ ቱል ወይም ዮፕል ሊሆን ይችላል፣ የክፋትም ሊሆን ይችላል። አይናችሁ የጽድቅ መሳሪያ ሊሆን ይችላል፣ ላይሆን ይችላል። ስለዚህ ይሄ ነው፣ ብልቶቻችን ለክፋት ሊውሉ ይችላሉ፣ ለጽድቅ ሊሆኑ ይችላሉ። እግዚአብሔር የመገናኛ ድንኳን መስራት ሲፈልግ በማን እጅ ነው የተጠቀመው? በማን ጥበብ? በነ ባስልኤል ነው አይደል የተጠቀመው። እግዚአብሔር መርከብ መስራት ሲፈልግ ከሰማይ የተሰራ መርከብ አይደለም የወረደው፣ የኖህን እጅ ነው የኖህን ስኪል ነው የተጠቀመው። ጌታችን ኢየሱስ ክርስቶስ 5000 ሰው ማብላት ሲፈልግ ያንን ምግብ ይዘው ደቀ መዛሙርቱ እየዞሩ መስጠት ነበረባቸው፣ የደቀ መዛሙርቱን እጆች ነው የተጠቀመ። እግዚአብሔር ወንጌልን ለሰዎች መናገር ሲፈልግ ደቀ መዛሙርቱን እኛን አማኞችን ተጠቅሞ ነው የሚናገረው። ስለዚህ ብልቶቻችን፣ እግሮቻችን፣ እጆቻችን፣ ራሳችን፣ ልባችን፣ ኤቭሪቲንጋችን ለጽድቅ መሳሪያ ሊሆን ይችላል፣ አደሴም ታይም ደግሞ ለክፋት መሳሪያ ሊሆን ይችላል። ስለዚህ ሰይጣን አካላችንን መምታት የሚፈልገው ለዚህ ነው፣ መንፈስ ቅዱስ በአካላችን ስለሚሰራ። ስለዚህ ሰይጣን አካላችንን ማጥቃት የሚፈልገው ማፍረስ ማውደም የሚፈልገው በዚህም ምክንያት ነው። ሶስተኛው ደግሞ ስጋችን ወይም አካላችን የእግዚአብሔር ትሬዥር በሁለተኛ ቆሮንቶስ 4:7 ላይ ይህ ኃይል ይህ እጅግ ታላቅ ኃይል ከእግዚአብሔር እንጂ ከእኛ አለመሆኑን ለማሳየት ይህንን የከበረ ሀብት የከበረ መዝገብ ወይም ትሬዠር በሸክላ ዕቃ ውስጥ መቼም ለፕሮቴክሽን ቢፈልገው ኖሮ ሸክላ ውስጥ አያስቀምጠው አይደል? ሸክላ ለፕሮቴክሽን የተመቸ አይደለም፣ ተሰባሪ ነው። ሰው ሸክላ ነው ሲባል ምን ማለት ነው? ተሰባሪ ነው ማለት ነው። ያንን ያስቀመጠው እግዚአብሔር በቃ ስንታይ ሸክላ ብንሆንም፣ ምክንያቱም ሲጀምር ተናግሯል የኃይሉ ታላቅነት ከእኛ እንዳልሆነ እንድናቅ ከሱ መሆኑ እንዲታወቅ በብረት ውስጥ ያስቀምጠው። አይ ዋናው ብረቱ ነው የያዘው ብለን የኃይሉ ታላቅነት ከእኛ ስለሚመስለን ሸክላ ውስጥ ተሰባሪ ውስጥ አስቀመጠ። ስናይ ሸክላው እንዳልሆነ ይገባናል፣ እሱ እንደሆነ ይገባናል። በሸክላ ውስጥ አስቀመጠ። ለፕሮቴክሽን አይደለም ያስቀመጠው፣ ሴፍ እንዲሆን አይደለም፣ ኢንቨስት እንዲደረግ ነው። ተቀመጠው ጠብቀን አቆይተን ሳይነካ ሰው ሳያየው ሳንዘራው ምናምን ሳናተርፍበት ደብቀን አስቀምጠን ጌታ ሆይ እው ሰጠኝ ጠብቄ አንድ ምናምን ምሳሌው ገብቷቸው እንዳንል ነው ለሱ አይደለም እንድናወጣው ዲወጣ ነው ያስቀመጠው ኢንቨስትመንት ህይወታችን በእግዚአብሔር ስራ ላይ በሌላው ሰው ህይወት ላይ ኢንቨስት ህይወቴ በእናንተ ላይ ኢንቨስት እንዲሆን የእናንተ ህይወት በኔ ላይ ኢንቨስት እንዲሆን ህይወታችን በውጭ ላሉት ላይ ኢንቨስት እንዲሆን በውስጣችን ያስቀመጠነው ነገር እንድንዘራው እንድንበትነው እንድንነግድበት እንድናተርፍበት እንጂ ይዘን ንክች ሳይደረግ ሲመጣ ይሄው ጠብቀልን እንድንለው አይደለም ጥቅሶች አሉ አንደኛ ጢሞቴዎስ 1:11 ላይ ጳውሎስ ይሄ ወንጌል ለኔ ባደራ የተሰጠኝ ነው ብሎ ይናገራል ወንጌሉ ባደራ አደራ ሲባል እንዳታስነካ ተብሎ አይደለም አንደኛ ጢሞቴዎስ 6:20 ላይ ደግሞ ጳውሎስ ለጢሞቴዎስ አደራ ይሰጣዋል ባደራሱ ተቀብሏል ከሱ ተቀብሎ ደግሞ ከሌላው ተቀብሎ ለጢሞቴዎስ አንደኛ ጢሞቴዎስ 6:20 ይሰጣዋል ከዛ ሁለተኛ ጢሞቴዎስ 1:14 ላይ ደግሞ አደራውን ጠብቅ ይለዋል ጠብቅ አደራው ጠብቅ ሲለው አንተም አንቀ አስቀምጥ ሳይሆን ለሌላው ስጥ ነው ምክንያቱም ሁለተኛ ጢሞቴዎስ 2:2 ላይ ምን ይላል በብዙ ምስክር ፊት ከእኔ ሰማኸውን ሌሎችን ለማስተማር ብቃት ላላቸው ለታመኑ ሰዎች አደራ ስጥ ይለዋል ጳውሎስ ባደራ የተቀበልኩት ነው አለ ለጢሞቴዎስ አደራ ሰጠ አደራውን ጠብቃልና ለታመኑ ማስተማር ለሚችሉ ሰዎች ይሄንን አደራ ስጣቸው ስለዚህ ኢንቨስት ጳውሎስ ላይ ኢንቨስት ተደረገ ጳውሎስ ጢሞቴዎስ ላይ ኢንቨስት አደረገ ጢሞቴዎስን ብቃት ላላቸው ሰዎች ኢንቨስት አድርግ ብሎ ይነግረዋል ስለዚህ እግዚአብሔር በደካማ ሰባዊ ፍጡራን ሂውማንስ የሆኑ ምስኪን እንቅፋት ለሚገለብጣቸው ሰዎች የሰጠው ይሄንን የከበረ ሀብት ኢንቨስት ለማስጠበቅ ቢፈልግ ኖሮ እኛ ነን ይመርጥ ምናልባት መላእክትን ይመርጥ ይሆን ሴፍ የሚሆን ይመስለኛልና መላእክነን ስለማትሉ ብዬ ነው እናንተ ጥሩ ሰዎች ናችሁ አራተኛ ስጋችንን ሰይጣን ማጥቃት የሚፈልገው የመጨረሻው ሐሳቤ ነው እምንፈተንበት እግዚአብሔር እኛን የሚፈትንበት ስለሆነ ስጋችን ጳውሎስ በአንደኛ ቆሮንቶስ 9:27 ላይ ነገር ግን ለሌሎች ከሰበኩ በኋላ እኔ ራሴ ውድቅ ሆኜ እንዳልቀር ሰውነቴን እየጎሰምኩ ለራሴ አስገዛ ስለዚህ ለጳውሎስ ሰውነቱን ካልጎሰመ መጨረሻው ምን ሊሆን ይችላል ውድቅ ሊሆን ሩጫውን እኮ ሮጧል ጨርሷል ሲጨርስ ግን ፈላርጋ ለምን አልጎሰምክም ስጋህ አንዳንዱ ሩጫ አሸንፈው አበረታች መዳሊያ ተስተዳል ተብሎ ሜዳሊያ ሚከለከል ከተሰጠውም በኋላ ሚነጠቅና ካለን አይደል ያኔ ስጋውን ስላልገዛ ዲሲፕሊኑ ስለሌለው የስፖርት ሩጫውን ጨርሷል ሲታይ ከፊት ነው የገባ ኦ ተብሎለታል ሲመረመር ግን ሽንቱ ውስጥ ታገኝ ደም ውስጥ ይገኝ ስለዚህ ስጋችን መጨረሻ ሪዋርድ ለማግኘት ለማግኘታችን የፈተናው አሰፋ ተጨብጭቦል ሊሆን ይችላል ፈተበለ ሊሆን ይችላል ምንም አይነት ሰው በቃ ላሸናፊ የሚሰጠውን ነገር ሁሉ ለሜዳሊስት የሚሰጠውን ነገር ሁሉ አግኝተ ሊሆን ይችላል መጨረሻው ቀን ግን ሽንት ሲመረመር አንተ ስጋን አልገዛህም አንተ ገዝተሃል እየተባለ ነው ሪዋርድ የሚሰጠን ስለዚህ ጳውሎስ ኋላ የተጣልኩን ለሌሎች ከሰበኩ በኋላ ሳገለግል ኖሬ ኋላ እንዳልጣል ስጋዬን ምን አረጋዋለሁ አስገዛው ስለዚህ ሰይጣን ስጋችንን ለማፈራረስ የሚፈልገው እንዳንጎስም አያችሁ ሲመታ ስጋችን አንጎስምም ልቅ ነው ሆናለን ለእግዚአብሔር አናስገዛም ለፍተን መጨረሻ ላይ ሙልጭ ልንወጣ እንችላለን ስለዚህ ስጋችንን ሰይጣን ይፈልጋል በእነዚህ አራት ምክንያቶች እግዚአብሔር ቤተ መቅደስ ስለሆነ ስጋችን እግዚአብሔር ቤተ መቅደስ ስለሆነ ስጋችን የእግዚአብሔር የጽድቅ ቱል ስለሆነ ለከፋትም መዋል የሚችል የጽድቅ መሳሪያ ስለሆነ ሰይጣን ይህንን ይፈልጋዋል at the same time ደግሞ በከበረ የከበረ ትሬዠር የከበረ ሀብት ስለሆነ ውስጣችን ያለው ያንን ይፈልጋዋል ሰይጣን አሁን እንዳልነው በመጨረሻ ደግሞ ሪዋርድ ማግኛ መፈተኛችን ስጋችን አያሳዝንም ሰው ብዙ ነገር ሰርቶ ብዙ ሮጦ ስጋውን መግዛት ስላልቻለ ብቻ ሲምፕል አይደል የሚመስለው የስጋ ጉዳይ ቀላል ነው መንፈስ ነኝ አይደል ስጋ ምንም ይሁን የራስ ጉዳይ እንልና ብዙ የለፋ ሰው እቺ ስጋ የደካሜ ምናምን ያልናት ነገር ባለመጎሰማችን ሜዳሊያ ብንነጠቅ አያሳዝንም? ስጋችንን ባለመግዛታችን ብቻ። ስለዚህ ስጋ ማተር ያደርጋል። ጥሬ ስጋ አይደለም ስጋ፣ አካላችን፣ ሰውነታችን በእግዚአብሔር ቤት ውስጥ ትልቅ ድርሻ አለ። ድርሻ ስጋችን ድርሻ አለ። ይሄ ቦዲያችን በእግዚአብሔር መንግስት ውስጥ ቦታ አለ። የእግዚአብሔር መንግስት ሁሉ ነገር በልኩ ከሆነ አስፈልጋል። ወደ አንዱ ሳይለጠጥ ስጋችን አካላችን ያስፈልጋል። ስለዚህ ሰይጣን ታርጌት ይሄንን ያደርጋል። እንግዲህ ወንድሞች ሆይ ሰውነታችሁን ቅዱስ እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራእይ ለምናችኋለሁ። ሮሜ 12 ምናችሁን ስጋችሁን ሰውነታችሁን ለእግዚአብሔር አቅርቡ። ይፈልገዋል ስጋችሁ ማለት ነው። መሳሪያው ምንድን ነው? የሰይጣን መሳሪያ ምንድን ነው ስንል መሳሪያው ስቃይ፣ መከራ፣ ፔይን፣ ሰፈሪንግ የሰይጣን መሳሪያዎች ናቸው። ሰይጣን በቃ መከራ በመፍጠር ስቃይ በመፍጠር በሽታ በማምጣት አካባቢያችንን መቆጣጠር ይፈልጋል። አካላችንን መምታት ሲፈልግ በቃ እነዚህን ነገሮች ያመጣና ስንዘናጋ ያገሳ ነው አይደል? ዙሪያችንን ይዞራል። የሚውጠውን ፈልጎ በመከራ በስቃይ ምናምን በቃ ነገሮች ማዕበሉ ምናምን ሲመጣ ስንከፍት ሊገባ ማለት ነው። ያንን ነው የሚፈልገው። ኢዮብን ስናይ የኢዮብ ህይወት እንደሱ ነው። አካሉ ምንም ያስተረፈለት ነገር የለም። ሁሉን ነገር አጠቃበት፣ ሁሉን ነገር አበላሸበት። የኢዮብን ታሪክ ስናይ አንዲት ቁልፍ ነገር ልትገባን ይገባል። ስለ መከራ ስናስብ እግዚአብሔር የሁሉ የበላይ ተቆጣጣሪ ነው። መከራ ከእግዚአብሔር ነው አይደለም? በመከራ ያስተምራል አያስተምርም? ብዙ ሙግቶች አሉ። ከነዚህ ሁሉ በላይ አንድ ማስመር ያለብን እግዚአብሔር የበላይ ተቆጣጣሪ። በኢዮብ ኬዝ እንኳን ሁለቱም የኢዮብ ምዕራፎች የሚያስተምሩን ሁለቱም ኬዝ ፐርሚሽን ይጠይቃል። ሁለቱም ኬዝ ላይ እንዳትነካው ተፈቅዶልሃል ሲባል ነው የሚመጣው። ሁለተኛውም ላይ እሺ አካሉን ትነካለህ፣ ህይወቱን ግን እንዳትነካ። ስለዚህ ማን ነው የበላይ ማለት ነው? እግዚአብሔር የበላይ ነው። በሉቃስ ወንጌልም ላይ ጌታችን ኢየሱስ ክርስቶስ ሉቃስ 22:31 ላይ ስምዖን ስምዖን ሆይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ። ሰይጣን ለመነ፣ ፐርሚሽን ነው እየጠየቀ ያለው። እንደ ኢዮብ ኬዝ አዲስ ኪዳንም ላይ ለመነ፣ እኔ ግን እምነትህ እንዳይጠፋ ስላንተ አማለድኩ። ልክ ኢዮብን ህይወቱን እንዳትነካ ሌላውን ግን እንደተባለ፣ እዚህም ላይ ሰይጣን ሲለምን ጌታችን ምንድን ነው ያለው? እምነቱ እንዳይጠፋ ማለደለት። ሌላው ግን ፐርሚሽኑ ምን ሆነ? ተሰጠ። ምክንያቱም ከዛ በኋላ ተበጠሩ፣ እንደ ስንዴ ተበጥረው ጴጥሮስ የት ድረስ እንደሄደ አይተናል። እስከም ካደ አይደል? ሽምጥጥ አድርጎ ሶስቴ ክዶ እምነቱ እንዳይጠፋ ስላማለደለት ግን በጣም የሚነካኝ ቦታ ነው፣ ዞር ብሎ ተያዩ ይላል። እና ጌታችን መከራ ላይ ነው፣ አጅሬ ነፍሱን ለማዳን እየካደ ነው። ሲተያዩ ግን ምን አይነት ቋንቋ እንደተነጋገሩ በቃ ወጥቶ ምርር ያለ ለቅሶ አለቀሰ ይላል። ምልጃው ፕሮቴክሽኑ አለ፣ ፐርሚሽኑ ግን ተሰጥቷል። ምንድን ነው የሚያስተምረን? እግዚአብሔር የበላይ ተቆጣጣሪ። በህመም ውስጥ ብንሆን በመከራም ውስጥ ብንሆን እግዚአብሔር የበላይ። የኢዮብ ኬዝ እንደሚነግረን ኢዮብ የተፈጥሮ ሁኔታዎችን ተጠቅሟል። መብረቅ ነገር ይመስለኛል፣ እሳት ከሰማይ መጣ እና በላ ይላል። የሳባ ሰዎች መጡ፣ ከለዳውያን መጡ፣ እንደዚህ አረጉ፣ አውሎ ነፋስ መጣና ቤቱን እንደዚህ መጥቶ ልጆችን አክት ሶፍ ጋድ የሚባሉ ነገሮች ጭምር አሉ። ሰይጣን ተፈጥሮን የሚጠቀም ተፈጥሯዊ ነገሮችን ናቹራል ነገሮችንም ይጠቀማል። ግን እግዚአብሔር በሁሉ ላይ የበላይ ነው። ምድጃውን እንዲለኩስ ሲፈቅድለት እሳት መቆጣጠሪያውን ግን የሚይዘው እግዚአብሔር ነው። ምድጃው ላይ ተወጦ ይሆናል፣ እሳቱ ምን ያህል መጨመር እንዳለበት ግን ጋድ ኢዝ ኢን ኮንትሮል። ይሄንን መቼም መርሳት የለብን። ፈቅዶም መቆጣጠሪያውንም ሰጥቶ አይተወንም። ሁሌም እግዚአብሔር የበላይ መሆኑን ማመን አለብን። በኢዮብ ጉዳይ ፍልሚያው ያለው እኮ ላይ ነው። በሰማይ ስፍራ እግዚአብሔርና ሰይጣን ፍልሚያ ላይ ናቸው። ፍልሚያው ግን የሚገለጠው በማን አካል ላይ ነው? በኢዮብ አካል ላይ ነው የሚገለጠው። እግዚአብሔር ሰይጣንን ለማሳፈር የኢዮብን አካል ፈለገ። ሰይጣንም እግዚአብሔርን ለመርታት የኢዮብን አካል ፈለገ። ጉዳዩ የእናንተ አካል አይደለም፣ ሌላ ቦታ ነው። መገለጫው ግን ባትል ፊልዱ የእናንተ አካል ነው። እግዚአብሔር በስጋችሁ ሊከብር፣ እናንተ በስጋችሁ በሞታችሁም እግዚአብሔርን ማክበር ትችላላችሁ፣ እግዚአብሔርን ደግሞ ማሳፈርም ትችላላችሁ። በመከራችሁ ውስጥ ያንን መግለጥ ትችላላችሁ። መከራን መቆጣጣር አንችልም። አንዳንዱን እንዳይመጣ ማድረግ አንችልም። ለመከራው የምንሰጠውን ምላሽ ግን መቆጣጣር እንችላለን። ምላሹ ከመከራው ማግሮምረምን ማምጣት የናንተ ትርሻ ነው። ልክ እንደ ኑሐሚን ትስትለኛለች እግዚአብሔር አስመርሮኛል ማለት። ስለ ጌታችን የዕብራውያን ጻፊ ሲጽፍ ደግሞ ከተቀበለው መከራ ምንን ተማረ ይላል። ስለዚህ ከመከራው ትግስትን መታዘዝን መማር ምላሹ የናንተ ነው። God is in control። ለመከራው ምላሽ መስጠት ግን you are in control። ከመከራችሁ ማግሮምረምን፣ ከመከራችሁ ብስጭትን፣ ከመከራችሁ ትግስት የለሽነትን ማትረፍ ትችላላችሁ። ከመከራችሁ መታዘዝን ምላሽ ማትረፍ ትችላላችሁ። ስለዚህ መከራን መቆጣጠርን ባንችል የመከራውን ምላሽ ግን መቆጣጠር እንችላለን ማለት ነው። ምንጩን መቆጣጠር አንችልም፣ ውጤቱን ግን መቆጣጠር እንችላለን። የሰይጣን ዓላማ ምንድን ነው? ሰይጣን ዓላማ ምንድን ነው? የሰይጣን ዓላማ ለእግዚአብሔር ፈቃድ ትግስት የለሽ ምንድን ነው? ትግስት የለሽ እየወዳ የቀረበው ጥያቄ ትዝ ይላችኋል? እስካሁን ፍጹምነትን ይዘሃል ሚስቱ ያቀረበች እስካሁን ምንድን ነው? በቃ እኮ ነው አትተ እስካሁን ታግሳል? እስካሁን እግዚአብሔር ይመስገን ትላለህ? እስካሁን እግዚአብሔርን እየጠበክ ነው? እስካሁን ትዘምራለህ? በዚህ ውስጥ ሆነ ጌታ ይመስገን እሱ ሰጠ እሱ ነሳ እግዚአብሔር ስም ብሩክ ትላለህ? እስካሁን ፍጹም ነህ? እስካሁን ይሄ ሰይጣን የሚፈልገው ትግስት አልባ እንድንሆን ነው የሚፈልገው። ኢዮብን ስናነሳ መጽሐፍ ቅዱስ ኢዮብን የሚገልጠው በትግስቱ ነው። ያዕቆብን ስታነቡ ያዕቆብ 5:11 በትግስት የጸኑትን የተባረኩ አድርገን እንደምንቆጥር ታውቃላችሁ። ኢዮብ እንዴት ታግሶ እንደጸና ሰምታችኋል። ጌታም በመጨረሻ ያደረገለትን አይታችኋል። ኢዮብ ምን እንዳለ ታግሶ እንደጸና። ኢዮብ የትግስት ሰው። ሰይጣን የሚፈልገው ትግስት የለሽ እንድንሆን ነው። ኢዮብ ላይ አልሰራለት። ኢዮብ ላይ አልሰራለት። ኢዮብ በራሱ ላይ ትግስት አጥቷል። በጓደኞቹ ተስፋ ቆርጧል። በእግዚአብሔር ላይ ያለውን እምነቱን ግን አልተወም። ምዕራፍ 13:15 ላይ እንዲህ ይላል፣ ቢገድለኝ እንኳን እርሱን አልቆረጠም። በእግዚአብሔር ላይ ተስፋ። ብዙ ጥያቄዎች አሉት፣ ግን እግዚአብሔርን ታግሶ በወዳጆቹ ተስፋ ቆርጧል፣ በራሱ ተስፋ ቆርጧል። ግን ለእግዚአብሔር ሲያነሳ ግን አሁንም መንገዴን በፊቱ አጸናለሁ፣ አሁንም ስቲል ቢገድለኝም እንኳን እርሱን እጠብቃለሁ። ኢዮብ እግዚአብሔርን ታግሷል። እግዚአብሔር መጨረሻ እንደሚፈርድለት ብሞት እንኳን ዛፍ ተቆርጦ እንደገና እንደሚያቆጠቁጥ ብሎ ስለ ትንሣኤ የሆነ ግሊምስ ኢዮብ ውስጥ አነባላችሁ። ሌሎች መጽሐፎች ላይ የማታገኟቸው ኢዮብ መጽሐፍ ላይ እንዲህ አይነት ነገር በዛን ዘመን ያው መሐል ላይ ብናገኘውም ኢዮብ መሐል ላይ አይደለም አይደል? መጀመሪያ ነው የምንወስደው። በዛን ዘመን ስለ ትንሣኤ እንኳን ተስፋ የነበረው ሰው ነበር ኢዮብ። በእግዚአብሔር ላይ እምነቱ፣ በእግዚአብሔር ላይ ትግስቱ እንደተጠበቀ አስደናቂ ሰው ነው ኢዮብ። ትግስት ክርስቲያናዊ ትሩፋት ነው። ትልቅ ትርጉም፣ ትልቅ ፋይዳ ያለው ክርስቲያን ቨርቹ ነው ትግስት። ትግስት ከሌለን እግዚአብሔር በህይወታችን እንድንማራቸው የሚፈልጋቸውን ብዙ ነገሮች ሳንማራቸው ይቀራል። በትግስት አልባነት ምክንያት ያመልጣል። ብዙ ነገሮች እግዚአብሔር ሊገልጥልን ፈልጎ እኛ ግን ትግስት ከማጣት የተነሳ ላናገኝ እንችላለን። ትግስት የሚመጣው ስብከት በመስማት አይደለም። ትግስት የሚመጣው በመከራ ነው። ያዕቆብ 1:2-4 ወንድሞቼ ሆይ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩ፣ ምክንያቱም የእምነታችሁ መፈተን ትዕግስት እንደሚያስገኝ ታውቃላችሁ። ምንም የማይጎድላችሁ ፍጹማንና ምሉዋን እንድትሆኑ ትዕግስት ሥራውን ይፈጽም። አይገርምም? ፍጹማን ምሉዋን እንድትሆኑ ፍሬ እንድታፈሩ ምን ያስፈልጋል? ትዕግስት ያስፈልጋል። ትዕግስት ደግሞ የሚመጣው እምነታችሁ ሲፈተን በመከራ ስታልፉ ነው። ስለዚህ ልዩ ልዩ መከራ ሲመጣ ምን አርጉ? ደስ ይበላችሁ። መከራው ደስ የሚያሰኝ አይደለም። ስላመመኝ ተመስገን ብሎ ምስጋና የሚያቀርብ ሰው የለም። በዛ ውስጥ በመጽናቱ ግን፣ በዛ ውስጥ በመቆሙ ሰው ትዕግስት እንደሚያፈራ፣ ትዕግስትን ሲያገኝ ደግሞ የዛ ትዕግስት ውጤቱ ምንም ነገር አንዳች የማይጎድላችሁ ፍጹማንና ምሉዋን እንድትሆኑ ስለሚያደርግ ውጤቱ ስለሆነ፣ ስለዚህ በመከራ ስታልፉ ምን ይበላችሁ? ደስ ይበላችሁ ነው የሚለው። ልጆች ትዕግስት የለሾች ናቸው ታውቃላችሁ አይደል? ልጆች መታገስ አይችልም መቼ ነው ነገ ዛሬ ነው ነው አይደል በቃ መቼ ነው የልጅነት ነው ትግስት አልባነት አለመታገስ የልጅነት ያለ መብሰል የኢማቹሪቲ መገለጫ ትግስት የሌለው ክርስቲያን ያለበሰለ ክርስቲያን ኢማቹሪቲ ማለት ነው ሁለተኛው ደግሞ ያለማመንም ምልክት እግዚአብሔርን የሚያምን እግዚአብሔርን ይጠብቃል እግዚአብሔርን የሚያምን እግዚአብሔርን ይታገሳል ጥድፍ ጥድፍ የሚል በቃ ሬስትለስ የሆነ ችኩል ሰው እግዚአብሔር ላይ እምነት ያለው አይደለም እግዚአብሔርን የሚያምን ሰው እግዚአብሔር ባስቀመጠው ቦታ ሆኖ እግዚአብሔርን የሚጠብቅ ሰው ስለዚህ ትግስት ማጣት ያለ መብሰል ምልክት ነው እግዚአብሔርን ያለ ማመን ምልክት ነው ዕብራውያን 6:12 ላይ በእምነትና በትግስት የተስፋውን ቃል የሚወርሱትን እንድትመስሉ ይላል በእምነትና በትግስት የሚያምን የሚታገስ ነው የሚሆነው ትግስት ማጣት የሥጋዊ ህይወት ምልክትም ነው ስለ መንፈስ ፍሬ ገላትያ መጽሐፍ ላይ ስናነብ 9 ያው ሸምድደነው ሊሆን ይችላል አንዱ ምንድነው ትግስት ስለዚህ የመንፈስ ፍሬ ትግስት ነው ማለት ትግስት የለሽነት የሥጋዊነት ምልክት ነው የሥጋዊነት ወይም የሥጋ ሥራ መገለጫ ነው ማለት ነው ችኩልና ትግስት የለሽ ምንጣደፍ ስንሆን ችግር አለ ማለት ነው ሥጋዊነት በህይወታችን አለ አለማመን በህይወታችን አለ ማለት ነው ትግስት የለሽነት መጽሐፍ ቅዱስ ስናነብ ብዙ ትልልቅ እግዚአብሔር ሰዎችን ውድቀት ውስጥ ነው የከተታቸው ኪሳራ ውስጥ ነው አብርሃምን ስንመለከት ምንድነው የሆነው እግዚአብሔርን መጠበቅ የሆነበት አቃት ተጠብቆ ጀስት ኢን ኬዝ ብሎ ያሰበ ይመስለኛል አጋር ጋር ገባ በቃ ካለመታገስ ምክንያት የመጣ እንጂ እግዚአብሔር የፈቀደው ነገር እንዳልሆነ ኮንሲኩዌንሱንም እናውቀዋለን ሳኦልን አንደኛ ሳሙኤል ምዕራፍ 13 ከ8 እስከ 14 በጣም የሚያሳዝን ክፍል ነው ፍልስጤማውያን መተውበታል ሳሙኤል ይመጣለው ጠብቅ ብሎታል ጠበቀ ፍልስጤማኖች ሊወሩት እንደሆነ ፈራ አብረውት ያሉ ሰዎችም ሊሄዱበት ነው ይሄን እንዳይሆን መስዋዕት ማቅረብ አለበት መስዋዕት ማቅረብ ደግሞ የንጉሱ ስራ አይደለም የካህኑ ስራ ነው ሳሙኤል እንደሞ ሲያዩ አልመጣለው ስለዚህ ህዝቡ እንዳይሄዱበት ነው መስዋዕት ላቀርብ ነው ሰብሰብን በልን ዘምርና ምልክና አጥረው ማምን አለና ሰብስቦ መስዋዕት አቀረቡ ህዝቡ እንዳይሄዱበት ልክ ሲጨርስ ሳሙኤል ከቻለ ምን ያደረክ ነው ሲለው ፍልስጤማን መጡብኝ ህዝቡም ሊበተኑ ነው አንተም ዘገየ ስለዚህ ምን ላር አቀረብኩ እግዚአብሔር መንግስትን ዛሬ አጽንቶልኝ ነበር ዛሬ ግን አሁን ይሄን ስላረክ በዚህ ምክንያት ስላልጠበክ እግዚአብሔርን መንግስትን እግዚአብሔር ካንተ ወሰደውና ለጎረቤት ባለመታገሱ ሳኦል መንግስቱን አጣ ብዙ ሰዎችን ማንሳት እንችላለን አለመታገስ ውድ ዋጋ ነው የሚያስከፍለው ሰይጣን በመከራ በህመም የሚያስጨንቀን እግዚአብሔርን ሳንጠብቅ ከእግዚአብሔር ጥበቃ እግዚአብሔርን ከመታገስ ወጥተን አጉል ነገር እንድናረግ ሁሌ ሬስትለስ ስትሆኑ እግዚአብሔርን መጠበቅ ሲያቀታችሁ ማሰብ ያለባችሁ የሚያገሳው አንበሳ ቀዳዳ እየፈለገ ዙሪያችሁ በቃ ሬስትለስ ሆናችሁ ልትወጡ ነው የሚወጣውን ፈልጎ እየጠበቀ ነው እድል ፈንታ ቀዳዳ ነው የሚፈልገው በቃ የሆነ ነገር እያንቀሸቀሸን ነው ልንወጣ ነው እየጠበቀ ነው ይሄን ማሰብ አለባችሁ ወጣችሁ ማለት አገኘ ማለት ነው ስለዚህ በዚህ ጊዜ የበለጠ ጸሎት ያስፈልገናል በቃ ይሆነ እንዳንጠብቅ የሚያረግ ነገር ረፍት የሚነሳ ነገር ሲኖር በቃ በጣም ቨልነረብልንን በዛን ጊዜ ማለት ነው እና ተጋላጭነታችን በጣም ስለሚጨምር እንደሱ ማድረግ አለብን እግዚአብሔር ቤት ውስጥ አንፎርቹኔትሊ ብዙ አለመታገሶች አሉ በቤተ ክርስቲያን ጉዳይ በመሪዎች ጉዳይ ብዙ ነገሮችን አንዳንድ ጊዜ የሚከሰቱ ነገሮችን እናንተ ማልፋችሁበት ሊሆን ይችላል ስታጠኑ አለመታገስ ሰው ጸጋ ኖሮት ሰው ጥሪ ኖሮት እግዚአብሔር እንደሚፈልጉ አውቆ እንኳን መጠበቃችን ዛሬውኑ ካልሆነ ከዛ ሜስ ይፈጠራል እግዚአብሔር በእኔ ሊሰራብኝ አስቦ ሊሆን ይችላል እግዚአብሔር ለሆነ ነገር ፈልጎኝ ሊሆን ይችላል ዛሬውኑ አለበለዚያ ይተራመስ ማለት ግን ያለመብሰል የሥጋዊነት እግዚአብሔርን ያለማመን በቃ ትርምስ ሊፈጠር እግዚአብሔርን መጠበቅ እግዚአብሔርን መታገስ እግዚአብሔር ባስቀመጠን ቦታ መሆን አስፈልጊ የሚሆን ነው ትግስት የለሽ ከሆነን አደጋ ነው እና አንዳንዴ ሲታይ በቃ ችግሩ ያለው ትግስት ማጣት ጋር ነው እግዚአብሔርን መጠበቅ እንደዛ ነው ሰይጣን እንደሱ ነው ይፈልጋል ኢዮብ ምን አለ ምዕራፍ 23 ቁጥር 10 ላይ የሚሄድበትን መንገድ ያውቃል ከፈተነኝም በኋላ እንደ ወርቅ ይወጣል ስለዚህ መከራ በህይወታችን እንዲመጣ እግዚአብሔር ሲፈቅድ ያለ አላማ አይደለም። ከፈተነኝ በኋላ የተፈተንኩት ለምንድን ነው? እንደ ወርቅ እንድወጣ ነው። ከመጣ መከራ እግዚአብሔር የፈቀደው መከራ መስሎ ከታያቸው እግዚአብሔር አላማ አለው ማለት ነው። መስሎ ከእግዚአብሔር ፈቅዶ ነው የሆነው ካላቸው እንደ ወርቅ ልትወጡ ነው፣ ትግስት ልታፈሩ ነው። ያለ አላማ እንዲሁ እግዚአብሔር ድሮ እንደ ድሮ የሮምንቶች ግላዲያተር የሚያታግሉ አሉ አይደል? ሰው ያታገሉ ያደባደቡ ኢንጆይ እንደሚያረጉት እግዚአብሔር እንደሱ አይደለም። ሳዲስት አይደለም እግዚአብሔር። በችግር ውስጥ ያለፋችሁ ከሆነ የሆነ ጎል እግዚአብሔር ስላለው ነው እንጂ ዝም ብሎ እናንተ በችግር ስትታልፉ በመከራ ስትታልፉ ኑሮ ሲጎረብጣችሁ ጌታ ሆይ ለምን ወይ ስትሉ ኢንጆይ ያረግም እግዚአብሔር። በዛ ውስጥ ግን እምትሰሩ ከሆነ እንደ ወርቅ እምትነጥሩ ከሆነ የእግዚአብሔር ጎል እሱ ስለሆነ እሱን ማሰብ አለብን ሁላችንም ማለት ነው። ያለ አላማ ትግስት እንዳንማር ዝም ብሎ አይደለም ግን እግዚአብሔር በፈቀደው ፈተና ውስጥ የምናልፈው እግዚአብሔር ያንን ተጠቅሞ እሱን ወደ መምሰል ወደ ትግስት ሊያመጣን ስለሚወድ ነው። ሰይጣን ሬስትለስ ያረገን በቃ ሊውጠን እንደፈለገ ማሰብ ይኖርብናል። መከላከያችን ምንድን ነው? አጥፊ ነው አለን። ታርጌት የሚያደርገው አካላችን ነው አለን። የሚጠቀመው መከራ ስቃይ ህመም ነው አለን። መከላከያችን ምንድን ነው? መከላከያችን የተሰጠን የእግዚአብሔር ጸጋ ነው። የእግዚአብሔር ጸጋ ነው። መጽሐፍ ቅዱሳችን ውስጥ ስጋዊ መከራ የተቀበለ ሰው ኢዮብ ብቻ አይደለም። ሐዋርያው ጳውሎስንም መውሰድ እንችላለን። ሁለተኛ ቆሮንቶስ ምዕራፍ 12 ከ7 እስከ 10 ከዚህ ታላቅ መገለጥ የተነሳ እንዳልታበይ የስጋዬ መውጊያ እርሱም የሚያሰቃየኝ የሰይጣን መልእክተኛ ተሰጠኝ። ይህ ነገር ከኔ እንዲወገድልኝ ጌታን 3 ጊዜ ለመንኩት። እርሱ ግን ጸጋዬ ይበቃል፣ ኃይሌ ፍጹም የሚሆነው በድካም ጊዜ ነውና አለኝ። ስለዚህ የክርስቶስ ኃይል በእኔ ያድር ዘንድ ይበልጥ ደስ ይያለኝ በድካሜ ልመካ እወዳለሁ ወይም በድካሜ እመካለሁ። ስለ ክርስቶስ በድካም በስድብ በመከራ በስደትና በጭንቀት ደስ የምሰኘው ለዚህ ነው፣ ስደክም ያን ጊዜ ኃይለኛ ነኝና ወይም ያን ጊዜ ብርቱ ነኝ ብሎ ነው ይነግረናል። የጳውሎስ የስጋ መውጊያ ምን እንደሆነ እዚህ ጋር ኤክስፕሊሲትሊ አልተነገረንም፣ ግን ጥሩ ነገር እንዳልሆነ እናውቃለን። የስጋ መውጊያ የሰይጣን መልእክተኛ ብሎ ነው የገለጠው። በተጨማሪም ደግሞ ከኔ እንዲወገድልኝ ጌታን 3 ጊዜ ለመንኩት ይላል። ጳውሎስ እምነት ስለጎደለው አይደለም 3 የጠየቀው፣ ደጋግሞ መጸለይ እምነት ማጣት አይደለም። ጌታችንም በጌቴሰማኒ 3 ጊዜ ነው የጸለየው። መቼም እምነት ጎሎት እንደማትሉ ተስፋ አደርጋለሁ። ስለዚህ በአንድ ነገር ላይ ደጋግሞ እግዚአብሔርን ማሳሰብ፣ በአንድ ነገር ላይ ደጋግሞ እግዚአብሔርን መጠየቅ ምንም ማለት አይደለም፣ አግባብ ነው ማለት ነው። እግዚአብሔር ግን የጳውሎስን ጸሎት በቀጥታ አልመለሰም። ይሄንን መውጊያ ንቀልልኝ ሲለው አልነቅልም አይደል ያለው? አልነቅልም። ይሄንን የሰይጣን መልእክተኛ ወሰድልኝ አልወስድም አይደል ነው። ግን የተወጋኸውን የምትችልበትን ጸጋ እሰጥሃለሁ። አልነቅለውም፣ ግን የምትቋቋምበትን ጸጋ እሰጥሃለሁ። ሶስቴ ለምኖት ጌታ ያለው ምንድን ነው? የስጋውን መውጊያ አላነሳውም፣ የሰይጣንን መልእክተኛ አላነሳውም። በምታልፍበት ታልፋለህ፣ ግን ያንን የምትቋቋምበትን ጸጋ እሰጣለሁ። ስለዚህ ጳውሎስ ምን አለ? ስለዚህ ስደክም ያን ጊዜ ኃይለኛ ነኝ። ከምኑ የተነሳ? ከጸጋው። ስለዚህ ስለ ክርስቶስ በመከራ በችግር ሳልፍ ምን ይለኛል? ደስ ይለኛል። ያዕቆብ ያለው መከራ ስትቀበሉ ምን ይበላችሁ? ደስ ይበላችሁ። ጳውሎስ ደስ ይለኛል፣ መውጊያ አለው፣ ደስ ይለኛል። ለምን? በራሴ ኃይል አይደለማ መውጊያውን የምቋቋመው። ጌታ አላነሳልኝ፣ ደጋግሜ ጠይቄዋለሁ፣ ግን የምቋቋምበትን ጸጋ ስለሰጠኝ በሱ ስለምችል ደስ ይለኛል። ስደክም ምንድን ነኝ? ብርቱ ነኝ ብሎ ይናገራል። በሳቱ ስናልፍ የሚያስፈልገንን ትዕግስትና ጸጋ የምናገኘው በእግዚአብሔር ጸጋ ነው። ትዕግስትና ጽናት አይሚን ጽናት የምናገኘው እንዴት ነው? ያንን ጊዜ ያለፍ መከራውን ህመሙ ኢዮብ እንዴት ነው እንደዛ ሁኔታ ገላውን እየፋቀ በዛ ሁኔታ እንዴት አድርጎ ነው ኢዮብ በቃ የሆነ የዘር የምናምን ግትርነት አይደለም፣ ጄኔቲክ አይደለም፣ ዝም ብሎ እሱ በቃ ምናምን አይደለም። ምንድን ነው? ጸጋ ነው። ጸጋ ነው። ምክንያቱም ኢዮብ በሚያስፈልገው ጊዜ እግዚአብሔርን ጸጋ ሰብስቧል። የእግዚአብሔርን ፊት የሚፈልግ ልጆቹ አጓጉል ነገር አርገው እንደሆነ ፈርቶ የሆነ ነገር የሚያረግ ቤተሰቡን በቃ እግዚአብሔርን በመፍራት የሚመራ አይደል? ፍጹም ከከፋት የራቀ አይደል ሚለው እንደሱ አይነት ሰው ስለነበር በመቹ ጊዜ የሰበሰበው ጸጋ ነበረው። ኢዮብ መገለጫው የኢዮብ መንፈሳዊ መገለጫ ነው። ያ ችግር ሲመጣ ግን ከባድ ነው። ቀላል አይደለም። ጸጋ ነገሩን ያቀላል ማለት አይደለም። ምንም እንዳይሰማችሁ ያረጋል ማለት አይደለም። ግን ጽናት ይሰጣል፣ ትግስት ይሰጣል። ኢዮብ ያለቀሰ ነው። አዎ ኢዮብ ጥያቄ ነበረው። አዎ እግዚአብሔር ሆይ ለምን እንደው እንዲያረከው ይያለ ነበር። አዎ እንደዛም ሆኖ ግን እግዚአብሔርን ጥያቄ ነበረ ወይ? እልፍ ጥያቄ። ምን አርጎ ነው እግዚአብሔር እንዲያረገብኝ? እኔ እኮ እሱን እፈራለሁ ይያለ ነበር። አዎ ይያለ ነበር። ግን ፍንክች አለ። በአፍንጫዬ ውስጥ በአፍንጫ ውስጥ እስትንፋስ እስካለ ድረስ ይላል አንድ ቦታ። እንድ በቃ ትንፋሼ እስካለ as long as I'm breathing እግዚአብሔርን ምን አረጋለሁ? ምንድን ነው ያስቻለው? ጸጋ ነው። በጸጋ ነው የምንችለው፣ በጸጋ ነው የምንቆም። በእሳት ውስጥ ስናልፍ የምንጸናው በእግዚአብሔር ጸጋ ነው። አስቸጋሪ ነገር ሲገጥመን መጸለይ አግባብ ነው፣ እግዚአብሔርን መጠየቅ አግባብ ነው። ግን እግዚአብሔር ችግሮቹን ባይለውጣቸውም ሰርከምስታንሱን ባይለውጠውም ዙሪያችን ያለውን ነገር ባያነሳውም እኛ ግን በዛ ውስጥ የምናልፍበትን ጸጋ ጨምር። በማጣት ውስጥ ስናልፍ፣ በችግር ውስጥ ስናልፍ እንደሱ እግዚአብሔር ያደርግ ይችላል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 10 አንደኛ ጴጥሮስ ምዕራፍ 5 ቁጥር 10 በክርስቶስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራ ከተቀበላችሁ በኋላ እርሱ ራሱ መልሶ ያበረታችኋል፣ አጽንቶም ያቆማችኋል። ምን ካረጋችሁ በኋላ? ለጥቂት ጊዜ መከራ ከተቀበላችሁ በኋላ። እግዚአብሔርን ማን ብሎ ነው የሚጠራው? የጸጋ ሁሉ አምላክ። በመከራ ውስጥ ያለው እግዚአብሔርን ግን ማን ብሎ ነው የሚጠራው? በመከራው ስላለ አማን የጸጋ ሁሉ እግዚአብሔር የጸጋ ሁሉ አምላክ። በእግዚአብሔር ቤት ሁሉ ነገር ከጸጋ ጋር የተገናኘ ነው። ዕብራውያን 10:29 ስታነቡ መንፈስ ቅዱስን የጸጋ መንፈስ ይላዋል። ዕብራውያን 4:16 ላይ ደግሞ የእግዚአብሔርን ዙፋን የጸጋ ዙፋን ወደ ጸጋው ዙፋን በእምነት እንቅረብ የሚለው ክፍል ማለት ነው ብሎ ይነግራል። ሐዋርያት ሥራ 23:32 ላይ ደግሞ የጸጋ ቃል ለመንፈስ ቅዱስ ለጸጋው ቃል አደራ ሰጧቸው አሳልፈው ሰጧቸው የሚለው። ስለዚህ እግዚአብሔር የጸጋ አምላክ ነው፣ ዙፋኑ የጸጋ ዙፋን ነው፣ መንፈስ ቅዱስ የጸጋ መንፈስ ነው፣ ቃሉ የምን ቃል ነው? የጸጋ ቃል። በእግዚአብሔር ቤት ሁሉ ነገር በጸጋ ነው። እናመልከው በጸጋ ነው። ምን ዘምረው በጸጋ ነው። ንግግራችሁ እንኳን አይደል በጸጋ የተቀመመ ይሁን ብሎ ይናገራል ቆላሳይስ 4:6 ላይ። ንግግር በጸጋ ነው። መከራ ስንቀበል የምንጸናው በምንድን ነው? በጸጋ ነው። ሁሉ ነገር በእግዚአብሔር ቤት ውስጥ በጸጋ ነው። መከራ ለመቀበልም ለመዘመርም ለመናገርም ጤናማ ንግግር ለመናገር ኤቭሪቲንግ በእግዚአብሔር ቤት ውስጥ በጸጋ ነው። ስለ ጸጋ ስናነሳ ጸጋ እግዚአብሔር ለኛ የሚያደርገው ማለት ነው። ባጭሩ ነፃ የሚሰጠን የሚያደርገው በእግዚአብሔር ቤት ውስጥ ከድነት ጀምሮ ሁሉ ነገር በምንድን ነው? በጸጋ ነው። ጳውሎስ ኤፌሶን ላይ የሚነግረን ምንድን ነው? ጸጋው በእምነት ነው ያዳነን። ለምን? ማንም እንዳይመካ በስራ አይደለም። ጸጋው በእምነት አድኗችኋል። ሲጀመር ከመዳን ጀምሮ በእግዚአብሔር ቤት ያለ አገልግሎት፣ በእግዚአብሔር ቤት ውስጥ በጽናት መኖር፣ በእግዚአብሔር ቤት ውስጥ በአስቸጋሪ ሁኔታ ውስጥ ጸንቶ መገኘት፣ በመከራ በህመም በማጣት በችግር ባልተመለሰ ጸሎት በብዙ ስትራግል ውስጥ ስቲል እግዚአብሔርን እየጠበቁ ለመኖር የሚቻለው በምንድን ነው? በጸጋ ነው። ከመዳን ጀምሮ እስከ መጨረሻዋ ድረስ በጽናት ለመቆም ሁሉ ነገር በእግዚአብሔር ጸጋ የሚፈጸም ነው። ምን እናርግ ታዲያ? ጸጋ ማለት ምን የኛ ድርሻ ምንድን ነው? እንዴት ነው ጸጋን ኤክሰርሳይስ የምናደርገው? ወይ ትግስት ማጣት ሲሰማን እንዴት አድርገን ነው ትግስት የምናፈራው ለሚለው ስቴፖች ጥቂት እናገራለሁ። መጀመሪያ ራሳችሁን ለእግዚአብሔር አስገዙ። ምክንያቱም ካመጽን፣ በእግዚአብሔር ላይ ካመጽን ሰይጣን የሚገባበትን ቀዳዳ እንፈጥርለታለን። ስለዚህ በምንም አይነት ሁኔታ ውስጥ በአስቸጋሪ ነገር ውስጥ ስንሆን እንኳን ራሳችንን ለእግዚአብሔር ማስገዛት አለብን። ምን
እንንገረው ለእግዚአብሔር የሚሰማንን ጌታ ሆይ አዝኛለሁ it's painful ማለት እንችላለን ግን እንዲህም ሆኖ ግን ባይገባኝም እንኳን ወድሃለሁ እታመነሃለሁ አንተ ለኔ መልካም ነህ ሁኔታዎች አይመስሉም ተቸግሬያለሁ ጌታው በጣም በቃ እንደው መሮኛል ቢሆንም ግን አንተ ለኔ መገዛት ማለት ነው ልክ ኢዮብ እንዳለው ቢገድለኝም በትግስት ተጠባ ይሄን ያለው ኢዮብ መቼ ነው ብትሉት ብትነግሩት ደስ ብሎኛል እየዘመረ አይደለም እያለቀሰ ነው ኢዮብ እግዚአብሔር ላይ ጥያቄ ያቀረበ at the same time ምን ብሎ ይነግረዋል እገዛልሃል ምንድነው የምትሰራው ጌ ምንድነው ይመረረኝ ያለ ቢሆንም ግን እገዛልሃል እንጂ ነው መገዛት ይሄ ስለዚህ መጀመሪያ ማድረግ ያለብን አዝነናል እናለቅሳለን ለምን እንናለን እንዲህም ሆኖ ግን እገዛልሃል ማለት አለብን መጀመሪያ ራሳችንን ለእግዚአብሔር እናስገዛ ሁለተኛ ደግሞ ባለንበት ሁኔታ ውስጥ እግዚአብሔርን እናመስግን ባለንበት ሁኔታ ውስጥ ኤፌሶን 5:20 አንደኛ ተሰሎንቄ 5:18 እግዚአብሔር አብን በጌታችን በኢየሱስ ክርስቶስ ስም ስለ ሁሉ ነገር ሁሉ ጊዜ አመስግኑ በማናቸውም ሁኔታ አመስግኑ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ለእናንተ ነውና ምን ደስተው ወይም እግዚአብሔርን እናመሰግነው በመከራ ስለሰጠን አይደል ሳይ መከራ ሰጠኝ ብለን አይደለም እናመስግን ግን በመከራ ውስጥ ሆነን እግዚአብሔርን እናመስግን ሁላችንም እንጠቅሰው ሐዋርያት 10:16 ጳውሎስና ሲላስ በእስር ቤት ይያልን እንዘምራለን አይደለም እንሰብካቸዋለን ያሉት መከራ ውስጥ ነው ተደብድበዋል እየደሙ ሊሆን ይችላል እግራቸው ተጠርቋል እዛ ውስጥ ችግር ነው መከራ ነው ህመም ነው ያለው እዛ ውስጥ ሆነው ግን የሹክሹክታም አይደለም ሌሎቹም ድምጻቸውን ይሰማቸው ነበር ሌሎቹ ስረኞች ድምጻቸውን አጉልተው እግዚአብሔርን ያመሰግኑ ነበር ስለዚህ እግዚአብሔርን እናመሰግነው ስለመከራው ሳይሆን በዚህ ውስጥ ግን ማፈራው ፍሬ ስላለ አንተ ማታውቀው መከራ ስላልደረሰብኝ እንዲህ ብቸገርም አንተ ኢንኮ ዩ አር ኢን ኮንትሮል ሁሉን ነገር ታውቃለህ በዚህ ውስጥ ማፈራው ፍሬ አለ አመሰግናለሁ ስለዚህ ሁለተኛው ባለንበት ነገር ውስጥ ሆነን እግዚአብሔርን ማመስገን ማለት ሶስተኛ ደግሞ ከእግዚአብሔር ቃል ጋር ጊዜ ማሳለፍ ኪ ነው ይሄ ከእግዚአብሔር ቃል ጋር ጊዜ ማሳለፍ ሮሜ 15 አራት እንደዚህ ይላል በጽናትና ቅዱሳት መጻሕፍት በሚሰጡት መጽናናት ተስፋ እንዲኖረን ቀደም ብሎ የተጻፈው ሁሉ ለትምርታችን ተጽፏል በምንድነው ምንጽናናው በጽናት እና ቅዱሳት መጻሕፍት በሚሰጡት መጽናናት ተስፋ እንዲኖረን የተጻፈው ሁሉ ለምናችን ተጽፏል የተጻፈው ለምንድነው ቅዱሳት መጻሕፍት ምን ይሰጣሉ መጽናናት ይሰጣሉ ስለዚህ ያዘነ መከራ የሚቀበል ሰው ወደ ቃሉ ነው መምጣት ያለበት ከቃሉ ጋር ስቲክ ሲያደርግ ከቃሉ ውስጥ ምን ያገኛል መጽናናት በጽናትና መጽናናት ነው ተስፋ የምናገኘው በጽናትና ቅዱሳት መጻሕፍት በሚሰጡት መጽናናት የእግዚአብሔር ቃል ያበረታናል ስንደክም ስንዝል ቃሉን ስናነብ ያድሰናል የምንኖረው በተስፋ እንጂ በማብራሪያ አይደለም አይደል እግዚአብሔር ሁሉን ነገር ይወል እንደም ምንኖረው በመንድን ነው በተስፋ ለአብርሃም ሁሉ ነገር እግዚአብሔር አላብራራለትም ግን ጉዞውን የሚቀጥልበትን የተስፋ ቃል እየሰጠው ቀጠለ ስለዚህ እግዚአብሔርን ቃል ስናነብ የእግዚአብሔር ቃል ያጽናናናል መከራው ለጊዜው ነው ይለናል ይሄ ዓለም ያልፋል ይለናል መከራ የሌለበት ችግር የሌለበት ይመጣል ይለናል መከራው ለጊዜው ነው ይለናል ለቅሶ ጧት ሆነ ደሞ ምናምን ይለናል ቃሉን ስናነብ የሚነግረን ያሁኑ መከራ ከዘላለም ክብር ከሚመጣው ጋር ሲታይ ምንም ማለት አይደለም ይለናል በስጋዬ በውጫው ኔታ ቢፈርስ ቢጎዳ እንኳን ሌላ ምን ቃሉ ምን ያረጋናል ያጽናን ተስፋ ይሰጠናል እግዚአብሔር እንደሚፈውሰንም በዚህ ምድር ላይ እግዚአብሔር ጥያቄያችንን በዚህ ምድርም ላይ እንደሚመልስ እግዚአብሔር እንደሚያድነን ባያድነንም ግን ደሞ ሌላ እንዳለ መጽሐፉ በቃ እግዚአብሔር ለእያንዳንዳችን ይናገረናል ቃሉን ስናነብ ማበረታቻናል ያበረታታናል ቃሉ ያድሰናል ቃሉ አራተኛ ክርስቶስን ማክበሪያ መንገዶችን ፈልጉ ክርስቶስን ማክበሪያ መንገዶችን ፈልጉ ቅድም እንዳልነው እግዚአብሔር ለራሱ ክብር አካላችንን ይፈልጋዋል ብለናል ሰይጣን ደግሞ ጌታን ለማዋረድ ነው አካላችንን የሚፈልገው ስለዚህ በመከራ መታገስ ሁሌም ጌታን ያከብረዋል ያስከብረዋል ለሰይጣን ትልቁ ጥያቄ እንዴት ነው መከራ እየተቀበሉ ማሃገሩ መርሙት እንዴት ነው መከራ እየተቀበሉ ማያምጹት ጥያቄ ምክንያቱም ጉቦ ነው የሚፈልቀው ሰው በጉቦ እግዚአብሔርን እንደሚያመልክ የዮኬዝ ላይ እንደሱ አይደል እንዴ በተነካው ይሰድባል ምክንያቱም ሰይጣን የሚያቀው የተነካስ ይሰደብ እንብረቱ ምናምን ከተመጣበት ያስጣጥቃል እንዴት ነው እንደዛ እየታመመ ገላውን እየፋቀ እግዚአብሔርን የሚፈራው እስቲ ነካው ምክንያቱም ሰይጣን እንዴት ነው ሰው ሀዘን ላይ ቁጭ ብሎ ጌታ ይመስገን ይላል እግዚአብሔር ይመስገን እግዚአብሔር ይክበር ይላል ሰው ህመም ላይ ተቀምጦ ሰው እንዴት አያግሮመርም ለሰይጣን ጥያቄ መሆን ከፈለጋችሁ ሰይጣንን ጥያቄ ውስጥ መጣል ከፈለጋችሁ በዚህ ውስጥ እግዚአብሔርን እንዴት ላክበረው በችግሬ ውስጥ በሐዘኔ ውስጥ በህመሜ ውስጥ እግዚአብሔርን እንዴት ላክበረው ምክንያቱም ክርስቶስን የምንመስልበት የበለጠው መንገድ በመከራ ውስጥ እግዚአብሔርን ምን ይላል አንደኛ ጴጥሮስ 2:20 ክፉ ስራ ሰርታችሁ ብትቀጡና ብትታገሱ ምን ምስጋና ይኖራችኋል ነገር ግን መልካም ስራ ሰርታችሁ መከራን ብትቀበሉና ብትታገሱ ይህ በእግዚአብሔር ዘንድ ምስጋና ያስገኝላችኋል ይላል ጴጥሮስ አሁንም 4:16 ላይ ክርስቲያን በመሆኑ መከራ ቢደርስበት ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር እንዴት ላመስግን በችግር ውስጥ ለጳውሎስና ለሲላስ እስር ቤት ውስጥ ሆነው እግዚአብሔርን ማክበሪያው መንገድ ምንድነው መዘመር ለስጢፋኖስ እግዚአብሔርን ማክበሪያ መንገድ ምንድነው? እየተወገረ ለወጋሪዎቹ የሚያደርጉትን አያውቁምና ይቅርበላቸው አባቶ ኃጢአት አድርገ አትቁጠርባቸው ማለት እግዚአብሔርን ማክበሪያ መንገድ ነው። ለእናንተ ምንድነው እግዚአብሔርን ማክበሪያው መንገድ? ምንድነው? በዚህ ባላችሁበት ችግሩ የጳውሎስን መልእክት ስታነቡ በተለይ የፊልጵስዩስ መልእክት ስለደስታ ብዙ የሚናገርበት ነው አይደል? በቃ በደስተኝነት የተሞላ ነው ጳውሎስ ያኔ ምን አይነ የመፈታት ተስፋ እንኳን እርግጠኛ አልነበረም አይደል ይፈታ ይሁን አይፈታ ይሁን ራሱ ጳውሎስ ኮንቪንስድ አልነበረም ግራ የመጋባት ነገር ታዩበታላችሁ ሞትም ከፊቱ አለ ይሙት ይዳን እንኳን እርግጠኛ አይደለም ቀድም እንዳልነው በሞትም ጌታን ነው ማከብረው ከኖርኩም ደግሞ ጌታን አከብራለሁ ግን አላቅም እርግጠኛ አይደለም ኢቭን ወንጌል የሚሰብኩ ሰዎች እሱን ለማሳሰር ጭምር የሚያረጉበት ነው አይደል? እዛ ውስጥ ሆኖ ግን የጳውሎስ መልእክት ምንድነው? ደስ ይበላችሁ። ደግሜ እላለሁ በጌታ ለጳውሎስ እዛ እስር ቤት ሆኖ የመውጣት ተስፋ እንኳን ሳይኖረው እግዚአብሔርን ማክበሪያው መንገድ ምንድነው? በእግዚአብሔር ደስ መሰኘ። በመከራ ውስጥ ሆናችሁ እግዚአብሔርን የምታከብሩበት መንገድ የትኛው? ያንን ፈልጉ። ይሄንን ካረጋችሁ ትግስት ያዳበራችሁ ትሄዳላችሁ። ጥቂት ደቂቃ ስላለ ስለመከራ ጥቂት ሐሳቦችን መናገር እፈልጋለሁ። እግዚአብሔር ኢን ኮንትሮል ነው ብለናል። ያለ እግዚአብሔር ፈቃድ አማኝ ላይ ምንም ሊደርስ አይችልም። ግን ለምን ይደርሳል? ለምን ይደርሳል? የመጀመሪያው ኢትስ ናቹራል። ታረጃላችሁ። ስጋችሁ ይደክማል። ትጎብጣላችሁ። ስትራመዱ ይደክማችኋል። የበላችሁ ታለፈች ይላችኋል። አይናችሁ ይደክምና መነጽር ያስፈልጋችኋል። እርጅና ጆሮ ይዘላል። ማይሰማህ ለዚህ ነው ተስፋሽ። የመጀመሪያው ምንድነው? ናቹራል። በቃ በወደቀ ዓለም ነው የምንኖረው። በቃ እዚህ ምድር ላይ በቃ እንዲህ አይነት ቤተሰቦቻችንን በሞት እናጣለን። ሀዘን ይገጥመናል። መታመም አለ። እዚህ ሀገር ደግሞ እንደተነገረኝ ምግቡም ይበላችኋል ተብሏል። እሱም አለ። እንቃትታለን። ጳውሎስ ሮሜ 8 ላይ እንደሚለው ፍጥረት ሁሉ ይቃትታል። እኛም ክርስቲያኖች አብረን ምን እንቃትታለን። ከዚህ ምድር መቼ ነው የምንገላገል? በቃ ኢትስ ናቹራል። መከራ የሚደርስብን ለዚህ። ስለዚህ ናቹራል ስለሆነ ሰው መከራ ይደርስበት። ይሄንን ማወቅ አለብን። ሁለተኛ ደግሞ እግዚአብሔር ሊያስተምረን በመከራ እናልፋለን። እግዚአብሔር የሚወደውን ምን ያረጋል? ይገስጻል። እግዚአብሔር ይገስጻል፣ ይቀጣል። እግዚአብሔር ይሄ የዕብራውያኑ ሚነግረን መገሰጽን ያጠፋን ወንጀለኛ ዳኛ እንደሚፈርድበት ሳይሆን ልጁን ሼፕ ለማድረግ የሚፈልግ አባት የሚያረጋው ቀጣን ለልጆቻችን ስለማንወዳቸው አይደለም። እንዲያውም አለመውደድ ግዴለሽነት ነው። የፍቅር ተቃራኒ ግዴለሽ መሆን የራሱ ጉዳይ ማለት ነው። ኬር ካላችሁ ኮንሰርን ካላችሁ ሼፕ ታረጋላችሁ አይደል? ለነገው ሰው እንዲሆን እናንተ ስትታልፉ እንዲቀጥል አይነት ጭምር እግዚአብሔርም ሼፕ ያደርጋል። ሼፕ መደረግበት አንዱ መንገድ መከራ ነው። ብንወደውም ባንወደውም የሚመጣው ነገር ቀድም እንዳልነው ትግስትን ምናምን ምናፈራው በመናፈበት መከራ። እግዚአብሔር ለምን ይፈቅዳል? ሊገራን ነው። መገራት አለብን። ልጆቻችንን እኮ ስንቀጣ ቁንጥጫም ይሁን ያው እዚህ ሀገር ቁንጥጫ ወንጀል ነው መሰለኝ ፌዝ ዘወል የሚሆን ምንድን ነው ታይም አውት ምናምን ኖቲ ኮርነር ይሄ ኤሌክትሮኒክስ ምናምን መቀማት ዲስኮምፎርት እየፈጠራችሁባቸው አይደል? ስትቀሙ ምቾታቸው ደስታቸው ጊዜያዊ ደስታም ቢሆን ለነሱ የሆነ ነገራቸው ምን ያረጋችሁ ነው የነጠቃችሁ ነው። እግዚአብሔርም ደስ ነው የሆነ ነገራችን ይነጥቀናል ምቾታችንን ተመሳሳይ ነው። የሚወደን አባት ከሆነ ለምንወዳቸው ልጆች እንደዛ ካረግን እግዚአብሔርም የሚወዳቸው ልጆቹን ለመግራት ዲሲፕሊን ለማድረግ ዲሳይፕል እንዲሆኑ ለማድረግ ክርስቶስን ወደ መምሰል እንዲመጡ ለማድረግ ልጁ እንኳን መታዘዝን የተማረው ከመከራ ከሆነ በምን ልትመሩ ታስባላችሁ ታዲያ? እንዴ በሌላ ባቋራጭ ሼፕ ሊያረገን እግዚአብሔር እነዚህን አይነት ነገሮችን ይፈቅዳል ለማሰቃየት ሳይሆን ለመግራት ስራተን ማር ዘንድ ያስጨንቀይ ለመልካም ሆነ በቃ ያስጨንቆታል ለምን ግን? ስለዚህ ኮምፎርታችንን በመንሳት እግዚአብሔር ዝም ብላችሁ መተኙት እንቅልፍ ታጣላችሁ አንዳንድ ህበሙ ያሳጣል ዝም ብሎ መቀመጣ ይሄ በቃ የሆነ ኮምፎርታችንን ይወስደናል ይወስድብናል እንደሱ ይሆናል። ሁልጊዜ ኃጢያት ስለሰራን አይደለም እግዚአብሔር የሚቀጣው በኃጢያት ውስጥ እግዚአብሔር ይቀጣል ግን ደግሞ ዲሲፕሊን ለማድረግ እግዚአብሔር ይቀጣል ይቀጣል ማለት ያው መከራ ውስጥ እናልፋለን። ወታደራዊ ስልጣና የሚያልፍ ሰው ክፍል ውስጥ ተሽከርካሪ ወንበር ላይ ተቀምጦ እንዲያለ አይደለም አይደል ስልጣናውን የሚወስደው እንደሱ አይነት ሌሰን ይወስድ ይሆናል ግን ለሊት መነሳት አለበት አይደል በዝናብ መሄድ ይኖርበታል የሆነ ነገር ቧጦ መውጣት አለበት ማአት ነገር ተሸክሞ ማጥ ውስጥ ምናምን ደሞር ባለፈ መጠን ደሞር ኤሊት ነው አይደል የሚሆነው ኤሊት ዝም ብሎ በሶስት ወር ለብለብ የሚደርሰው አለ ሚሊሻ ምናምን ደሞ አለ አይደል ኤሊቶች እና ኔቪ ሲልስ ምናምን እዚህ ሀገር ምን እንደሚባል ገና አላቀም የአሜሪካ ድሜ ለፊልማቸው ኔቪ ሲልስ እንደሆነ አቃለው አፈር ነው የሚበሉታል አፈር ነው ከገባው ምናልባት ከግማሽ በታች ከሩብ በታች ነው የሚወጣው እና ኤሊት የሚያረጋጋቸው በመንድን ነው በሃርድሺፕ ነው እግዚአብሔር ሚሊሻ እንዲያረጋጋችሁ ምትፈልጉ ልትኖሩ ትችላላችሁ ለእግዚአብሔር ምርጥ መሆን ከፈለጋችሁ ትተፋታላችሁ በደም ትታልፋላችሁ በቃ ስትወጡ ምርጥ በቃ ክርስቶስን የሚመስል እነ ጳውሎስ እንደሱ ነው የሚመስሉት ለዚህ ነው እንደምመስል ያሉት ያለፉበት መንገድ ግን ቀላል በብዙ ነገር ውስጥ ያለፉትና እግዚአብሔር መከራን ይፈቅዳል በዚህ ሴንስ እግዚአብሔር ይፈቅዳል ሁልጊዜ መከራ በህይወታችን የሚመጣው ስለምናምጽ እግዚአብሔርን ስለማንታዘዝ አይደለም ማዕበል እግዚአብሔርን ባለመታዘዝ ይመጣል ዮናስን ታሪክ ስታነቡ እግዚአብሔር ላከው አልታዘዝም ብሎ ወደ ተርሴስ ሄደ ማዕበል መጣበት ሞትን ነው የኖረው በሲኦል ውስጥ ነበርኩ ነው የሚለው እንዲያው ምን የሞተው ሁሉ ይመስለኛል አንዳንድ ጊዜ ሳስበው እንደ ሞተ ነው የሚነግረን ሲኦል ብሎ ስለሚነግረን በማቴዎስ ወንጌል ምዕራፍ 14 ላይ ስታነቡ ደግሞ ሌላ ማዕበል አለ ደቀ መዛሙርቱን ጌታችን ካበላ በኋላ ደቀ መዛሙርቱ ምን ይላቸዋል ወደ ማዶ ተሻገሩ አላቸው ሲሻገሩ ምን መጣ ማዕበል እግዚአብሔርን ስላልታዘዙ አይደለም እግዚአብሔርን ስላልሰሙ አይደለም ጌታን ስለታዘዙ ወደ ማዶ ሂዱ ብሏቸው ማዕበል እንደማይፈጠር ያውቅም ነበር መልሱ ለእናንተ ተዋለው ስለታዘዙ ምን ገጠማቸው መከራ ገጠመ ማዕበል ስለታዘዙ ያበቃላቸው ያለቀላቸው መስሏቸው ጠፋን ሁሉ ብለው ነበር በኋላ እየተራመደ ማን ነው አሉ ፈሩ ሲወጡ ያችን ማበል ከወጡ በኋላ ግን ኢየሱስ ማን ነው በትሏቸው ሚናገሩት ነገር አላቸው ማን መሆኑ ከዛ ኤክስፒሪየንስ የተማሩት ነገር ነበራቸው ስለዚህ ስላልታዘዝን የሚመጣ ማበል አለ መታዘዝም ከመከራ ወይም ደግሞ ከማበል አያስጠልም ስለታዘዝንም ሌሰን እንድናገኝ ማዕበሉ ሊመጣ ይችላል ስለዚህ ሰዎች ስለሆነን ብቻ መከራን እንቀበላለን እግዚአብሔርን ሳንታዘዝ ስንቀር ቅጣት ያስፈልገናል መከራን እንቀበላለን ኃጢያትን ሳንሰራ እግዚአብሔርን ታዘንም እንኳን እንድናድግና እምነታችን አድጎ እግዚአብሔር ወደሚፈልገው ደረጃ እንዲደርስ በመከራ እናልፋለን መከራው ሁሉ ከሰይጣን አይደለም በትገስጹት ማይድ መከራ አለ ምንም ብትሉት ንቅንቅ ማይድ መከራ አለ ስለዚህ ከእግዚአብሔር ከሆነ እግዚአብሔር ወይ ምን ልታስተምረኝ ነው የወደድከው ጸጋን አብዛልኝና ተምሬበት እንዲያልፍርዳል ማለት አለብን ማለት ጌታ ይመስገን ለጥያቄ ጊዜ ልኝ አራተኛው የመጨረሻው ሳምንት ላይ ግን ጊዜ ለማበጀት ተስፋ አደርጋለሁ ጨርሰናል ጌታ ይመስገን ዳንኤል አንተ ጨርሰህ